ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ነሐሴ 8 2014 ዓመተ ምህረት ዝግጅታችን ጀመረ።
ሰሞኑን በኢትዮጵያ በተካሄደው ህዝባዊ ውይይት ዙሪያ መሰናዶ አለን።
መናገርንና በተወሰነ ደረጃ መስማትን እንጂ እንደው በትክክል ማድመጥ ነው የመደማመጥን ወደ ውስጣችን አላደረግነው። ስለዚህ አሁን ላለንበት ሁኔታ ወደ ኋላ ሄዶ መወቃቀሱ ሳይሆን ለወደፊት ያለንን ችግር በትክክል ተነጋግረን በትክክል መደማመጥ ይኖርብናል። ለዚህም ነው የኢትዮጵያ ሀገራዊ ምክክር ኮሚሽን የተቋቋመው።
የሀገራዊ ምክክር ኮሚሽን ዋና ሰብሳቢ የሆኑትን ፕሮፌሰር መስፍን አራያ ነበር የሰማችሁት። ሙሉ ዘገባው ከዜና በኋላ ይቀርባል።
ትራይ ሲጀምር ትልቅ አዲስ ነገር ነበር ይዤ የመጣሁት። በዛ ምክንያት ተቃውሞም ነበረ፣ አዲስ ነገር የማየቱ ፍላጎት ነበረ። ትልቁ የነበረው ክሪቲሲዝም ምን ነበር በዛ ጊዜ? የባህላዊ ልብሳችንን ልታጠፊ ነው፣ ቆራረጠችው።
አሁን ደግሞ የሰማችሁት በዓለም የፋሽን ኢንዱስትሪ አሻራዋን ማሳረፍ ከጀመረች 30 ዓመታትን ያስቆጠረችው ዲዛይነር ገነት ከበደ ናት የምሽቱ እንግዳችን ናት።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ ነሐሴ 8 2014 ዓመተ ምህረት ምሽት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና
ደረጀ ደስታ ነን። እስከ ምሽቱ 4 ሰዓት አብረናችሁን ቆያለን። እናንተም ከኛ ጋር ሁኑ።
አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። ኢትዮጵያ መንግስት ተቀራራቢ ዞኖችና ልዩ ወረዳዎች በአንድ ላይ በክልል እንዲደራጁ ያቀረበውን የውሳኔ ሐሳብ በጉራጌ ዞን ስር የሚገኙ 8 ወረዳዎች በሙሉ ድምጽ አጸደቁ። የጉራጌ ዞን ምክር ቤት ከሌሎች 4 ዞኖችና አንድ ልዩ ወረዳ ጋር ሆነው በአንድ ክልል እንዲመሰርቱ የቀረበውን ሐሳብ በአብላጫ ድምጽ ከትላንት በስቲያ ውድቅ ማድረጉ ይታወሳል። ዮናታን ዘብዲዮስ የወረዳዎቹን ውሳኔ በተመለከተ ተከታዩን ይዟል።
የጉራጌ ዞን ምክር ቤት ዞኑ ከሌሎች 4 ዞኖችና አንድ ልዩ ወረዳ ጋር በመሆን አንድ ክልል እንዲመሰረት በመንግስት የቀረበውን የውሳኔ ሐሳብ በአብላጫ ድምጽ ውድቅ ያደረገው ሰሞኑን ነበር። ይሁንና ከዞኑ ምክር ቤት ውሳኔ በተቃራኒ የቡታጀራ ከተማ አስተዳደርን ጨምሮ 8 ወረዳዎች ከሌሎች ዞኖችና ልዩ ወረዳ ጋር እንዲደራጁ የቀረበውን የውሳኔ ሐሳብ መቀበላቸውን በምክር ቤቶቻቸው ትናንትናና ዛሬ ወስኗል። በጉራጌ ዞን የሚገኙ የመስቃን፣ የቡታጀራ ከተማ አስተዳደር፣ የቀበና ወረዳ፣ የምስራቅ መስቃን፣ የቡኢ፣ የኢንሳኖ ከተማ አስተዳደር፣ የሶዶና የደቡብ ሶዶ ወረዳዎች ናቸው። ትናንትናና ዛሬ ባካሄዱት አስቸኳይ ጉባኤም ከተቀራራቢ ዞኖች ጋር ለመደራጀት እንደሚፈልጉ ያስታውቁት። ከነዚህ ውስጥ ቪኦኤ ያነጋገራቸው የማረቆ ወረዳ አስተዳዳሪ አቶ ንጉሴ ሜካ በስልክ እንዳሉት የብሔረሰቡ ምክር ቤት በጋራ ክልል እንዲመሰርቱ የቀረበውን የውሳኔ ሐሳብ ተቀብለውታል።
የተወሰነው የሸዋ ክላስተር መንግስት ያስቀመጠው አቅጣጫ ቢሆንም መጀመሪያም የማረቆ ፍላጎትን ጭምር ስለሆነ በክላስተር ተደራጅቶ ከሌሎች ብሔረሰቦች ጋር ሆነው አብሮነትን፣ ፍቅርን በማጎልበት በጋራ መልማት እንደሚፈልግ ሸዋ ክላስተር አደረጃጀት ተቀብሎ አጽድቆታል ምክር ቤቱ።
የጉራጌ ዞን ማረቆ፣ ቀበናና ጉራጌ በሚሰኙ 3 ብሔረሰቦች የተዋቀረ ሲሆን ዞኑ 23 ወረዳዎች አሉት። ከነዚህ ውስጥ እስካሁን 8 አስተዳደራዊ መዋቅሮች መንግስት የደቡብ ክልልን ለሁለት ለመክፈል ያቀረበውን የውሳኔ ሐሳብ መደገፋቸውን አስታውቀዋል። የደቡብ ሶዶ ወረዳ ሌላ የውሳኔ ሐሳቡን ከደገፉት ውስጥ አንዱ ሲሆን የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ኃላፊ አቶ ሞገስ አባይ ይህንን ብሏል።
የአስቸኳይ የምክር ቤት አባላቸውን ጠርተው ውሳኔ በክላስተር የሚደራጅ የሚል የህዝብ ድምጽ ነው በሚል አስተላልፈዋል።
በመንግስት የቀረበው ምክር ሐሳብ የጉራጌ ዞን ከስልጤ፣ ከሃዲያም፣ ከሃላባ፣ ከከምባታ ጠምባሮና ከየም ልዩ ወረዳ ጋር እንዲደራጅ ነበር። የየወረዳዎቹ ምክር ቤቶች ያስተላለፉትን ውሳኔ በተመለከተም ከዞኑ ባለስልጣናት አስተያየት ለማካተት ያደረግነው ጥረት አልተሳካም። ስናገኛቸው እንመለስበታለን። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።
የኬንያ ብሔራዊ ምርጫ ድምጽ ቆጠራ በሚካሄድበት ማዕከል ዛሬ እሁድ ለሊት ላይ ተጨማሪ አድማ በታኝ ፖሊስ ተመድቧል። ይህ የሆነው ለሊቱን በስፍራው የተሰባሰቡ ወንዶች ከተደባደቡና አንድ የፓርቲ ባለስልጣን በድምጽ ማጎያ ውንጀላ ካሰሙ በኋላ መሆኑን ሮይተርስ ዘግቧል። ባለፈው ማክሰኞ የተካሄደውን አገር አቀፍ ምርጫ ውጤት ህዝቡ እየተጠባበቀ ሲሆን ለሊቱን የተከሰተው ሁከት ውጥረቱ እየተጋጋለ መሆኑን እንደሚጠቁም ተመልክቷል። በማህበራዊ መገናኛዎች ላይ እኛ የምርጫውን ውጤት በትዕግስት እየጠበቅን ነው በማለት በሁከቱ እንደተከፉ የገለጹ ዜጎች መልእክታቸውን ያስተላልፉ ናቸው። በፕሬዝዳንታዊ ፉክክሩ እስካሁን በታወቀው የደምጽ ውጤት መሰረት ግራ ዘመሙ ተቃዋሚ መሪ ራይላ ኦዲንጋና ምክትል ፕሬዝዳንቱ ዊሊያም ሩቱ እጅ በተቀራረበ ድምጽ አንገት ለአንገት ተያይዘዋል። ይሁንና የዜና ማሰራጫዎች በድምጽ ቆጠራው ዙሪያ የሚያሰራጩት ዘገባ የፈጠረው መደናገርና የምርጫ ኮሚሽኑ መዘግየት ለተፈጠረው ስጋት አስተዋጽኦ አድርጓል። የኮሚሽኑ ይፋዊ የድምጽ ቆጠራ ውጤት ይህ ዘገባ እስከተጠናቀረበት ጊዜ ድረስ አልታወቀም። ብሔራዊ የድምጽ ቆጠራ ማዕከል በቀጥታ የቆጠራ ውጤቶችን ሲያወጣ የነበረ ሲሆን ዛሬ ግን ከሰዓታት በፊት ያንን አቋርጧል። ሮይተርስ ስለ ድምጽ ቆጠራ ውጤቶቹ የጠየቃቸው አንዲት የኮሚሽኑ ቃል አቀባይ በቀጥታ የሚተላለፈውን ሰንጠረዥ ተመልከቱ ያሉ ሲሆን ሌሎች የኮሚሽኑ ባለስልጣናት ደግሞ መረጃ ልንሰጣችሁ አንችልም ብለዋል። በትላንት ቅዳሜ በተረጋገጡ ይፋዊ ውጤቶች መሰረት 26 ከመቶ ድምጽ ተቆጥሮ ራይላ ኦዲንጋ 54 ከመቶ፣ ዊሊያም ሩቶ 45 ከመቶ ድምጽ ማግኘታቸውን ያሳያሉ። በምርጫው አሸናፊ የሚሆነው 50 ከመቶ ሲደመር አንድ ማግኘት ይኖርበታል። ኮሚሽኑ የምርጫውን ውጤት ድምጽ ከተሰጠበት ቀን እስከ 7 ቀናት ውስጥ ማሳወቅ አለበት። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ማሊ የሚገኘው የተባበሩት መንግስታት ድርጅት ሰላም አስከባሪ ተልእኮ ሚኑሱማ ተቋርጦ የነበረውን የሰላም አስከባሪ የፈረቃ ምደባ ከነገ ጀምሮ እንዲቀጥል መፈቀዱ ተገለጸ። ይህን ያስታወቁት የማሊ የውጭ ጉዳይ ሚኒስትርና የተባበሩት መንግስታት ድርጅት ቃል አቀባይ ናቸው። ማሊ ባለፈው ወር የብሔራዊ የጸጥታ ሁኔታዋን ጠቅሳ የሰላም አስከባሪዎቹን በፈረቃ ምደባ እንደከለከለች ይታወሳል። የውጭ ጉዳይ ሚኒስትሩ አብዱላይ ዲዮፕ ሚኒሱማ የተላለፈበትን አዲስ ደንብ ተቀብሎ ለሁሉም ሀገሮች አሳውቋል ብለዋል። የመንግስታቱ ድርጅት ቃል አቀባይም ይህንኑ አረጋግጠዋል። ማሊ እንደ አውሮፓውያን አቆጣጠር ባለፈው ሐምሌ 14 ሰላም አስከባሪዎቹን ዝውውር የከለከለችው 49 የአይቨሪ ኮስት ወታደሮች በቁጥጥር ስር ከዋለች በኋላ ነው። በወቅቱም ወታደራዊ መንግስቱን ሊገለብጡ የሞከሩ ብላ መወንጀሏ ይታወቃል። አይቨሪ ኮስትም ወታደሮቹ የገቡት በመንግስታቱ ድርጅት ተቀጥረው ነው ስትል መልስ ሰጥታበታለች። አድማጮች ለምሽቱ ለዜናው የተመደበው ጊዜ በዚህ አበቃ። ከቀሪ የእሁድ ምሽት የመስታወት ዝግጅታችን ጋር አብራችሁን ቆዩ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ነሐሴ 8 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት።
ሰሞኑን በደሴ የሃይማኖት አባቶችን፣ የአገር ሽማግሌዎችን፣ የፖለቲካ አመራሮችንና ታዋቂ ሰዎችን ያሳተፈ ህዝባዊ ውይይት ተካሂዶ ነበር።
ለከነሽ የውይይቱ ተሳታፊዎች ኢትዮጵያ እንደ አገር ለማካሄድ ላሰበቻቸው ብሔራዊ ምክክሮች ለዘመናት ያጎለበተቻቸው የጋራ እሴቶች ገንቢ ሚና ይጫወታሉ የሚል እምነታቸውን አጋርተዋል። በዘመናት ሂደት ውስጥ በተለያዩ ምክንያቶች ችግሮችን የምትፈታበት፣ እርቅና ሰላም የምታወርድበት ጠንካራ እሴቶች እየተሸረሸሩ መምጣታቸውን አውስተዋል። መስፍን አራጌ ተጨማሪ ዘገባ አለው።
የሀገራዊ ምክክር ኮሚሽን ዋና ሰብሳቢ ፕሮፌሰር መስፍን አርአያ ከአሜሪካ ድምጽ ጋር በነበራቸው ቆይታ ለዘመናት የዘለቀውና ከመደማመጥ ይልቅ የኔን ብቻ ስሙኝ አስተሳሰብ በኢትዮጵያ አንድነትና በህዝቦች አብሮነት ላይ ያሳደረውን ተጽዕኖ አብራርተዋል።
እንደ ባህል ሆኖ ላለፉት በርካታ ዘመናት መናገርንና በተወሰነ ደረጃ መስማትን እንጂ እንደው በትክክል ማድመጥን ወይ መደማመጥን ወደ ውስጣችን አላደረግነው። ስለዚህ አሁን ላለንበት ሁኔታ ወደ ኋላ ሄዶ መወቃቀሱ ሳይሆን ለወደፊት ያለን ችግር በትክክል ተነጋግረን በትክክል መደማመጥ ይኖርብናል። ለዚህም ነው የኢትዮጵያ ሀገራዊ ምክክር ኮሚሽን የተቋቋመው።
ፕሮፌሰሩ የኔን ብቻ ስሙኝ ከማለት ባለፈ የሌሎችንም ሐሳብ ለማድመጥ እያንዳንዱ ዝግጁ መሆን አለበት ባይ ናቸው።
ሀገር ሁላችንም ነች። ሁላችንም የፈርታውም ሰው የልህቁም እንደሚባለው የመንግስት ማሪውም የፖለቲካ ማሪውም የሁላጅ አርብቶ አደሩም አርሶ አደሩም ያካል ጉዳተኛውም የሴቶች የወጣቶችም ነችና ስለዚህ ሁሉም የመናገር ብቻ ሳይሆን የመስማትና የመደመጥ መብት ሊኖራቸው ይገባል ብለን እናምናለን። ስለዚህ ወደፊት መሄድ ካለብን በሚገባ ተደማምጠን የሐሳብ ፍጭቶችን አካሄደን አገራችንን ወደፊት ለማስቀጠል ከተፈለገ የሐሳብ ልዩነታችን በቅጡ ማጤን መቻል አለብንና በቅጡ መተግበርም መቻል አለብን።
ለሀገር አቀፉ ምክክርም ሆነ ለሚስተዋሉ የግጭትና የጥላቻ አዝማሚያዎች መፍትሄ ለማፈላለግ ወሎ ውስጥ የሚስተዋሉ ሴቶችን እንደ ግብአት መጠቀም አዋጭነት አለው ይላሉ ተሳታፊዎቹ። የሚዲያ ባለሙያውና አርቲስት ተስፋዬ ማመው
ሽማመት ጌታ የሚባሉ ወሎ ውስጥ በጣም የታወቁ ሁለት ናቸው። አልቀረቡ በጣም ትልቅ ሰው ናቸው። ሀገር ያከበራቸው
የባህል ህክምና አዋቂም ናቸው።
እና በሴት ያሳ ላይ ሼክ መሐመድ ሁሴን አላሙዲ ያሰሩት ህንፃ አለና ያ ህንፃ በሀጅ መሐመድ ያሲን ስም ነው የተሰየመው። እና ሼክ መሐመድ አያት ናቸው። ሴት ያሳ ላይ ያለው አሁን ላንድ ማርክ የሆነው ቤት እሳቸው ስም ነው የተሰራው። እና እንደው እንዲህ ሀጅ መሐመድ ያሲን ማን ናቸው ብዬ አንዱ ጥያቄ ያቀረብኩላቸው ሸማመድ ጌታ ነበሩ። ልክ ጥያቄ መመለስ ሲጀምሩ ያላለህ ነቢ አለ አሁን እኔ ድንቅ ዋለኝና አሁን ምን አቅም አለኝና አሁን እኔን ሰው ብላችሁ ግን ታይቃላችሁ ነው የሚሉት። ዝቅ ብለው ራሳቸውን አውርደው ተናንሰው ሌላውን ትልቅ አድርገው ነው የሚጀምሩት። ይሄ እንግዲህ ትህትና በፈረንጆቹ ሂሚሊቲ የሚሉት በጣም ትልቅ ባህል ወሎ ውስጥ በጣም ያለ ነው። ይሄ ትህትና ነው። ተናንሶ ሀሳብ ለመለዋወጥ ጓደኝነትን፣ ቅርበትን፣ ወንድማማችነትን ይበልጥ የሚያጠነክር ለመግባባት ዝቅትን አለ፣ ለወንድምነት ዝቅትን አለ። ይሄ ያሻግራል፣ ብዙ መንገድ ይወስዳል፣ ሩቅ መንገድ ይወስዳል። ሀገሬ የታጣችው ነገር ውስጥ አንዱ ይሄ ነው።
ወሎ የተለያዩ የእምነት ተከታዮችና የተለያዩ የብሔር ተዋጽኦ ያላቸው ሰዎች ከዝምድና እስከ ትዳር የሚተሳሰሩበት በቤተ እምነቶች መካከል መደጋገፍ የሚስተዋልበት ነው የሚሉት ደግሞ የደሴ ከተማ ሀገረ ስብከት ስራ አስኪያጅ ሊቀ ጠበብት ሲራክ መለሰ ናቸው።
እስካሁን አሳት ድረስ በደሴ ከተማ በደቡብ ወሎ ተቻችሎ ሳይሆን ተከባብሮ ነው የሚኖረው። ብዙ ጊዜ ተቻችሎ የሚባለው አማርኛ ሁላችንም እዚህ ያሉ ምሁራን እንደሚገነዘበው አንዱ እሳት ሲሆን አንዱ ውሃ እየሆነ የሚያሳልፈው እንደማለት ነው። እዚህ ላይ ግን እንደ ደሴ ከተማ በእምነት ዙሪያ በእስልምና በክርስትና ባሉት ትውፊቶች ተከባብሮ ያለማንም አስገዳጅነት ለምሳሌ ያህል ሃይማኖታዊ በዓላቶችን በምናከብርበት ሰዓት ሙስሊሞች ፈረስ ይዘው እየመጡ በጥምቀት በመስቀል በተለያዩ በዓላቶች እኛ ጋር ያከብራሉ። እኛም ደግሞ በሙስሊሞች ትላልቅ በዓላቶች እየተገኘን እንደዚሁ እያከበርን እንደዚሁ የጋራ ሴቶቻችን እስካሁን እንደተጠበቁ ነው ያሉት።
የሚዲያ ባለሙያውና አርቲስት ተስፋዬ ማሞ በተለይ ችግሮችን ለመፍታት ቂምን ይዞ መምከር እንደማያዋጣ የወሎን የጸሎት ስርዓት ባብነት ያነሳል። የሚደረጉ ምክክሮችን በተሳታፊዎች መካከል ይቅርታን መሰረት አድርገው ሊካሄዱ ይገባቸዋል ባይ ነው።
ድሮ ዱዓ ሊደረግ ወዳጃ ሲገባ ወዳጃ ሊጠራና አስቀድሞ ምንድን ነው የሚባለው ነገር ጎበዝ ጎሚ ተብሎ ይባላል። ጎሚ ዱዓ ለማዳን ለማሻት አይጠቅምም። አሁን ባባል ተብሎ ነው የሚጀምረው። ምናልባትም እዛ ውስጥ የተጣሉ ሰዎች ኢንቴንሽናሊ ተጠርተው ገብተዋል። የተጣሉ አይንና ናጫን የተባባሉ ሰዎች ጠሩና ጎሚ ተው፣ ምክንያቱም ለፍቅር ነው ዱዓ ያደረጉት። አለዚያ በቆ ላይ ደርስ ነው የታመመ በሽተኛቸው ላይ ደን ነው ቂም በቀላቸው ጥለው ፓብሎ ፒካሶ እንደሚለው ወደ ስቱዲዮ ውስጥ ስገባ ሊኮደ ቤተመቅደስ እንደሚገባ ሰው ጫማው ነርቆ እንደሚገባ ሰው ሊቆረፈሳል ትዬ ነው ገባው እንደሚለው ሁሉ እዚህ ሀገር ሰው
ይህ ለሀገር ተምሳሌት ነው። ዛሬ ሀገራችን ኢትዮጵያ ታማለች። የታመመች ሀገራችንን ለመፈወስ ለማዳን ወደምንፈልገው ጤነኛ ሀገር እንድትሆንልን አስቀድመን ይቅር የመባባልን ሆዳችን የያዝነውን ቂም አውጥተን እመጣልና በሰከነ መንፈሳዊ ስሜት በንጽህና በወንድምነት ስሜት በሀገር ስሜት ሀገራችንን ከፍ ልናደርግ ይገባናል።
የእስልምና ሃይማኖት መምህሩ ኡስታዝ አቡበከር አህመድ እነዚህ ሴቶች በአንድም ይሆን በሌላ መልኩ ገጽታቸውን ቀይረዋል አሊያም የመጥፋት አደጋ ወድቆባቸዋል የሚል አቋም አላቸው እናም እንታደገው ይላሉ።
ትንሽ ነገር ነው የሚያስፈልገው ስለዚህ እናነሳ እንደ ኢትዮጵያዊነት የቆጠርናቸው በጣም ምንዶቹን ትንሽ ማሳያ እንጂ የሚያነሳቸው መገለጫ አይደለም። ትልቁና መሰረታዊ ጉዳይ ጠፍቶብናልና እንዴት እንመልሰው ነው። እያጣለው እየሄደ እየጠፋብን የመጣ ስለሆነ እንዴት እንታደገው ነው። አንድ ትልቅ ሆኖ የሚናገሩ ንግግር አለ እንደ ህይወት ትልቅ በረሃ አድርገ ያለው ነው። በምድር ላይ መጥተህ አንዳች መልካም ነገር መጨመር ካልቻልክ ጭማሪ ሸክም ነህ ይላል። ሰው ይጨምር ያበረክት ለሌላው ይሰጥ ለሌላው ተስፋ ሊሆን እንጂ ሊያጠፋ አይደለም የመጣው። ነገር ወሎ ሪች ነው ታውቃላችሁ። መሸኮቻችን አባቶቻችን የሚናገሩት አንድ ሃይማኖት አባት አንድ ወጣት መጥቶ እነሸ የጅብ ስጋ መብላት ይፈቀዳል በሃይማኖቱ አላቸው። ጅብ መበላቱ ቀርቶ መባላቱን ባቆማ አንዳንድ ጊዜ መጥቀሙ ቀርቶ መጉዳቱ በቀረ በጠፋ ራሳችንን ማየትና ለመለወጥ ለመቀየር መዘጋጀት ምንም አማራጭ የለውም። ያጠፋል ለማንም አንሰጠውም። ባለቤቱን መውጣት አለብን። እኛ ሁልጊዜ ችግሮች ወደ ሌላ የምናደርስ ከሆነ እኛ ጋር አንድ ሼህ አንዲት እናት ልጅ ሞቶባት በጣም ስተጎድታ ስታለቅ ሳይተው ተይ አላህ አይወድም ኪታብ አይፈቅድም በጽሐፍ እኮ የተለክላል ለምን ደስ ታለቅሻለች ሀዘን ቀንሽ እያሉ ብዙ መክረው ሴትዮዋን አስታገሷል። በሌላ ጊዜ አባት ልጅ ሞቶባቸው እየየ ብሎ ሲያለቅሱ ሴትዮዋ አየቻቸው። ለረገጠ እንደነሽ ተረጋጉ እንጂ ኪታቡ እኮ አይፈቅድም መጽሐፉ እኮ አይፈቅድም ስትላቸው መጽሐፉ ኪታቡ መች ወተበት የሞተብኝ ነው ያሉ። እኛ ጋር ሲመጣ እኛ ራሳችንን ማየት ሳንችል አሁንም አሳልፈን ለሌላ እየሰጠን ችግሩ እንደከሌለው እያንድ እየጠቆመን ከሄድን አንችልም። ለመንግስት የምንሰጠው በሆነ አካል የምናስቀምጠው ነገር አይደለም። ፈተና የጋራ ነው። ሁላችንም ነው የሚያጠፋ። እየወደቅን ያለ ነው እኛ እንደ ሀገር ነው እየወደቀ ያለ። ትውልድ ነው እየጠፋ ያለ። ሀገር ነው እየወደመ ያለ። እዚህ ትግራይ ላይ ብናስቀምጠው እዚህ ኦሮሚያ ላይ እዚህ አማራ ላይ አይሆንም። በቃ ኢትዮጵያ ላይ ነው ያለው መከራ። የሁላችንም ችግር ነው። የሁላችንም ውጤት ማሳያ ነው። መቀረፍ አለበት፣ መለወጥ አለበት። ለዚህ ደግሞ ከሌ ይችላል ባለቤት እኔ የሚል ተጠያቂ አካል መውጣት መቻል አለበት።
አዲስ አበባ ዩኒቨርሲቲ የስነ ሰብዕ አንትሮፖሎጂ ምሁሩ ዶክተር ከይረዲን ተዘራ ኢትዮጵያ የዳበረ የግጭት አፈታት ባህል የጎለበተ የአብሮነት እሴቶች ቢኖሯትም ህዝቧን የሚያስተሳስሩት የጋራ እሴቶች ተጎድተዋል ከሚሉት ወገን ናቸው። ጉዳቱን የማከም እድል እንዳለ ግን ይገልጻሉ።
ብዙ ምሁራን ይችላል ነገር ይደርሳሉ። በአብዛኛው ግን ኢትዮጵያን በደንብ በጣም ከሚባሉት እንዳይሆናል ሌብል የሚሳሰሉት ሶስት ነገሮችን ያስተምራል። አንደኛ ኢትዮጵያውያን ረጅም ጊዜ በነበራቸው ግንኙነት ያዳበሯቸው የጋራ እሴት አሏቸው። የጋራ ነን ብሎ የሚያምኑባቸው አስተዋጽኦ ያደረጉባቸው እሴቶች አሏቸው ይላል። የክፍለት የሚባለው ካራቫን ትሬድ ከደቡብ ተነስቶ ደሴ አልፎ ወደ መተማ በዛ በኩል ሲሄድ፣ በዚህ በኩል ደግሞ ወደ ተለያዩ ወደቦች ሲሄድ ንግድ ብቻ ሳይሆን ሀሳብም ሆቴልም ስላልነበረ ማረፍን መዋለድን መገናኘትን መሰረት ያደረገ ግንኙነት ስለነበረ ገበያዎቻችን ስታዋቸውን እዚህ አካባቢ ጥቅም እንደሚነሳው አርጎብኛው፣ ኦሮምኛው፣ አፋርኛው፣ ትግርኛው፣ አማርኛው በአንድ አውድ በአንድ ገበያ አንግባባን ሳይሆን ተገባብቶ ተነጋግዶ ይሄዳል። ሁለተኛው ለሽምግልና ለምሳሌ የግጭት ስርዓቶቻችን አንዳንድ ምሁራን ዩቢኮተስ ሪሶርስ ወይም ሁሉም ቦታ አንድ ኦክሲጅን የሚገኝ ይሏቸዋል። ኢትዮጵያ ውስጥ ሁሉም ጋር ሽምግልና ስናይ ዘራቸው ምንድን ነው፣ ብሔራቸው ምንድን ነው፣ እምነታቸው ምንድን ነው አንለም፣ በጣም እናከብራለን። ይሄ የሚያስተሳስረን ሙጫ ነው ማለት። ሶስተኛው በቅርብ ጊዜ እንደምታስታውሱት አንዳንዴ በጣም በጣም የገዘፈ ብሔርተኝነት አለ ተብሎ ከሚባልበት እንኳን አካባቢ የተለያዩ አካባቢ ምሳሌ በምናይገመት መልኩ አንዳንድ ምሁራኖች ለእኛ አይቸግረንም መሬት ላይ ያለውን ስለምናውቅ፣ ሌሎቹ ግን እንደ የወጣት ኢትዮጵያ በሳት አደጋ ሊመጣ እንዶ ሀገሬ ብሎ ይነሳል ወይስ የራሱን ሬት የራሱ ሙዚቃ ነው የሚያዳምጠው በሚባልበት ሰዓት ባለፉ ሁለት ሶስት ዓመት ያየነው ነገር ኢትዮጵያ ስትነካ እንደ ሙጫ የሚነሳው ባህል በጋራ ብድግ የምንለው ነገር የኢትዮጵያዊነት የጋራ መገለጫ ያሰታቸው ተጎድተዋል። ያው በስነጥበቡ በተለያየ ዘርፍ ላይ ይሄ ዋነኛ የሚያስ ተስፋ የኛ የትናንት የዛሬ የነገ ዋስትናችንን በሚታይ በማይታይ መልኩ በተጠና ባልተጠና መልኩ በቅድም በክልክሉ በኩል ተገብቶ ተመቷል። ነገር ግን እየተንገዳገደ ነው እንጂ ሰፊ ኢትዮጵያ ማይናገረው
የደሴ ከተማ ሀገረ ስብከት ስራ አስኪያጅ ሊቀ ጠበብት ሲራክ ደግሞ አሁን አሁን ለሚስተዋሉት ችግሮች መባባስ በሙያ ያልታገዘ ጣልቃ ገብነትንና በተሰማሩበት መስክ አለማገልገልን እንደ ምክንያት ያነሳሉ።
ሁሉም የየድርሻ አካላቱን መወጣት አቅቶና አንዳንዴ የሃይማኖት አባት የሃይማኖትነት ስራውን መስራት አለመቻሉ፣ ዶክተሩ የዶክተርነቱን ስራ መስራቱን አቅቶ ሌላ ቦታ በመግባቱ፣ ሌሎችም የፖለቲካ አካላት ፖለቲካ ብቻ ስራቸው መስራት ሲገባ ወደ ሃይማኖት ጣልቃ በመግባታቸው እነዚህ ነገሮች ተደማምረው በአሁኑ ሰዓት ሊቀረፍ ያልቻለውን በሽታ አንጥተው ኢትዮጵያውን በየጊዜው ምንም ኃጢአትም ፖለቲካም ችግር የሌለባቸው ህፃናት አዛውንት በየጊዜው ሲጠፉ ሲታረዱ እናያለን ማለት ነው። የሚያሳዝነው ግን ይህን ያህል ምሁር እያለ ኢትዮጵያ የወላድ መካን መሆኗ ደግሞ አንዳንድ እዚህ ሲያሳዝነን ይኖራል።
የቀደመውን በመወገዝ እሴቶችን ብቻ በመዘከር ችግሮችን መፍታት አይቻልም የሚሉት ፕሮፌሰር መስፍን አርአያ በበኩላቸው ሀሳቦች ሳይደበሰበሱ ወደ አደባባይ እንዲወጡ እንደሚያበረታቱ ተናግረዋል።
ደፋር ጥያቄዎችና ደፋር መልሶችን ማግኘት አለብን። ሀገራዊ እሴቶቻችን እዚህ ያልሽ ዓመት የኖሩን ያሉን እያል እነሱን መጠቀሙ ተገቢ ነው። ግን እነሱን ብቻ እያዘምን መቀጠል አለብን እያል አላስብም። ለምን? ምንድን ነው ተግዳሮቶቻቸው? እነኛ እሴቶች የት ጋ ነው ጥፋት ያጋጠማቸው? የት ጋ ነው ቀኝ ኋላ የዞሩት? ለምንድን ነው ለምሳሌ ኢትዮጵያዊነት ሁሉም ጋር ኢትዮጵያዊነት በኩል ይዘመራሉ? ምንድን ነው ችግር ያጋጠሙ? ለምንድን ነው አንዳንድ አጀንዳዎች ለመጥቀስ ስላልፈለግኩ ነው እነኛ አጀንዳዎች አሁን አንዳንድ አካባቢ በከፍተኛ ሁኔታ የጎሉት ሌላ ቦታ የማይነሱት? ምንድን ነው ምክንያቱ? የት ጋ ነው? አሁን መረጋገም ከፈለግን የዱሮዎቹን መንግስታት ልንረግም እንችላለን። በቅርብ የነበሩትን መንግስታት ልንረግም እንችላለን። ዋናውና ትልቁን ጉዳይ ግን የታጠፍንበትን ቦታ በትክክል ለይቶ እነኚህ ያሉን እሴቶች ሁሉም ጋር ባለቤትነት ሊኖራቸው ይገባል።
ስለ ኢትዮጵያዊነት ሲባል የተለያዩ የተገለሉ ወይም የተገፉ የህብረተሰብ ክፍሎችንም በትክክል ማዋየት አለበት። ኢትዮጵያዊነት ለእሷ ምኗ ነው? ለእሱ ምኑ ነው የሚለው ነገር በትክክል መፈታት አለበት።
ኢትዮጵያውያን በቅርብ ዓመታት ያጋጠማቸው ፈተና ያስተማራቸው ቁም ነገር ይላሉ ፕሮፌሰሩ፣ ችግርን በተመሳሳይ የችግር መንስኤ መፍታት እንደማይቻል ነው። ለዚህም ነው ሌላ አማራጭን መመልከት ግድ የሚላቸው እንደ ፕሮፌሰር መስፍን።
ትልቁና ዋናው ተስፋ ሁሉም የሀገራችን ህዝብ ወይም ህዝቦች ለመነጋገር ዝግጁ እንደሆኑ ይገባኛል። መሳሪያ ምንም እንደማያመጣልን ተረድተናል። ህይወት ገብረናል፣ አካል ገብረናል። ከሁሉም በላይ ከትውልድ ወደ ትውልድ ሊተላለፍ የሚችል የአእምሮ ጠባሳ ትተን ነው እያለፍን ያለ ነው። ስለዚህ የአንድ ቦታ ላይ እንዲቆምና ይሄ ምዕራፍ እንዲዘጋ ከተፈለገ ያለን አማራጭ መመካከር ነው። ያለን አማራጭ መወያየት ነው። ከተወያየን በሚገባ ከተመካከር መግባባት ላይ እንደርሳለን። መተነጋገርና በተወያየን ቁጥር ችግራችን የመፍታት እድሉ አለ። እድሉ እንዳይኖር የሚያሰናክለው ብዙ ምክንያቶች ሊኖሩ ይችላሉ። ተግዳሮቶች፣ የመንግስት ጣልቃ ገብነት ካለ፣ የውጭ ጣልቃ ገብነት ካለ እና በትክክልም ራሳችን ህዝቦች በዚያ ነገር ካላመንበት የምክክሩን ሂደት ልናሰናክለው እንችላለን። ግን ዋናውና ትልቁ በአሁኑ ሰዓት እኛ ያለን መሳሪያ ህዝባችን ጦርነትን አየው፣ ድህነትን አየው፣ መራብን አየው፣ መፈናቀልን አየው፣ መሰደድን አየው እና ስለዚህ እንደዚያ ከሆነ ታዲያ ምንድን ነው እጅግ መሰረታዊ የሆኑ የሀገራችን ጉዳዮች ያላግባቡን ምንድን ናቸው የሚለውን አጀንዳ ከህብረተሰቡ ከታች ወደ ላይ ከላይ ወደ ታችን በተወሰነ ደረጃ ነቅሶ አውጥቶ እዚያ ላይ ተወያይቶ ደማምጦ መግባባት ላይ መድረስ ነው።
ታሪክን ለመጠፋፋት ብቻ ሳይሆን ለመማማሪያ እንጠቀምበት የሚለው አንጋፋ አርቲስት ደበበ እሸቱ ደግሞ ጠባብነትን ለመከላከል ከጠባብነት እንውጣ ብሏል።
ካለፈው ስህተት ለመማርና ያንን ላለመድገምና ለታሪክ በመተው መልካሙን ማጎልበት ግድ ይለናል። እርግጥ አንዳንድ ፖለቲካ ድክመት ያለባቸው ያለፈውን ወዲህ ለእንቅፋትነት እያመጡብን ነው ችግራችን። ያለፈው ታሪክ መማሪያ ሆኖ አሁን ያለንበት ደግሞ ወደፊትና ወደ ከፍታ የሚወስደን እንዲሆን ሁላችንም በአንድነት እንጣር። የመገናኛ ብዙሀንና የጥበብ ባለሙያዎች ለዚህ ግንባር ቀደም ፋናወዲዎች መሆን እንድንችል ማዘመን የየሙያው ኃላፊዎች ቀናነትና ለሙያውም ተቆርቋሪ ሊሆን ይገባቸዋል። በአንድ ወቅት ማይክ ዋለስ የተባለ የሲሪየስ ጋዜጠኛ የፊልም ተዋናዩ ሞርገን ፍሪማንን ዘረኝነትን እንዴት ማቆም እንችላለን ብሎ ሲጠይቀው ሞርጋን ፍሪማን አንተ ጥቁሩ ሞርጋን ብለህ መጥራትህን አቁም፣ እኔም ነጩ ማይክል የመጥራትህን ላቁም እና ከዛን ጀምር ነው ያለው።
ኡስታዝ አቡበከርም ያለ ምክንያት መበደልንም ሆነ መበደልን የሚጠየፍ ትውልድ በመቅረጽ ኢትዮጵያን ወደፊት እናሸጋግር የሚል መልእክት አስተላልፏል።
በኢሳያስ መንግስት ዘመን መሪዎቹ ልጆቻቸውን ይተኩናል ብሎ ስለሚያስቡ ከልጅነታቸው ያሰለጥኗቸዋል እና አንድ ሃይማኖት አባት ልጁን ከሚያስተምሩ አልጋ ወራሹ ከተማሪ መካከል ጠርተው ገረፉ። ምን አጠፉ አላቸው። ምንም። ምንድነው ጥፋቴ ንገሩኝ አላቸው። አልነግርህም አሉት። የንጉስ ልጅ ነው ተገርፎ ጓደኞቹ ፊት የበታች ተዘር ግን ምክንያቱ እንኳ አልተነገረም። ምን ያደርጋቸው አስተማሪው ናቸው። አንገቱን ደፍቶ ጊዜ መጣና እሱ ስልጣን ላይ ወጣ። ስልጣን ግን የመጀመሪያ ስራ የሰራ ያንን ሴት መጥራት ለምንድን ነበር ያንቀን የገረፉ ዛሬ ቀብር ደርሷል ይንገሩ እያላቸው ካልነገሩ እንግዲህ ሰው ፊት ሲሆን የምገርፈው አላቸው። ይህኑ ነገር ያለው ጊዜው ደርሷል አሉ። ምንድን ነበር ምክንያቱ ስራቸው? ምንም ምክንያት አልነበረኝም ማለት እንዴ።
በውይይቱ ላይ ዶክተር ዙምራ ኑሩንና ዶክተር ወዳጀን ማሃራንን ጨምሮ ታዋቂ የኪነ ጥበብ ሰዎች፣ የእምነት አባቶች፣ የአገር ሽማግሌዎችና ከፍተኛ የፖለቲካ አመራሮች ተገኝተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው በመከታተል ላይ የምትገኙት። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ማግኘት ትችላላችሁ።
#voaamharic ደግሞ የትዊተር ገጻችን ነው። ተከተሉን፣ አስተያየታችሁንም አጋሩን። ወደ ተከታዩ ዝግጅት ከማለፋችን በፊት አንድ ሙዚቃ እንጋብዛችሁ። የፋሽን ኢንዱስትሪ በአለማችን ከፍተኛ መዋለ ንዋይ የሚፈስበት ዘርፍ ነው። ለኢንዱስትሪው ትኩረት የሰጡ ሀገራትም ገበያውን በመቆጣጠር በልጽገውበታል።
አዎ ስመኝሽ፣ በኢትዮጵያም የፋሽን ኢንዱስትሪ ገና ለጋድሜ ላይ ያለና ብዙ የሚሰራበት ቢሆንም በአገር ውስጥ ብቻ ሳይሆን በአለም አቀፍ ደረጃ ትልልቅ ስራ በመስራት ላይ የሚገኙ በርካታ ታዋቂ ዲዛይነሮች አሉ።
ትክክል። በተለይ ደግሞ የሀገር ውስጥ አልባሳትንና ኢትዮጵያዊነት የተላበሱ ዲዛይኖችን ይዘው ወደ ዓለም ገበያ መግባት የቻሉ ጥቂት ኢትዮጵያውያን ዲዛይነሮች አሉ። ለምሳሌ እነ ማህሌት አፈወርቅ ወይም ማፊ ዲዛይንና ፍቅርተ አዲስ ወይም ፍቅር ዲዛይን ይጠቀሳሉ። የዓለም ገበያ ሰብረው መግባት የቻሉ ወጣት ዲዛይነሮች ናቸው።
የዛሬ እንግዳችንም በተለይ የኢትዮጵያ ባህላዊ አልባሳትን በዘመናዊ መልክ ለዓለም በማቅረብ ተጽዕኖ መፍጠር ከቻሉ ኢትዮጵያውያን ዲዛይነሮች ውስጥ ትጠቀሳለች።
አዎ፣ ዲዛይነር ገነት ከበደ ትባላለች። የዲዛይነርነትን ትምህርት በጣሊያንና አርጀንቲና ተምራ ወደ ሀገሯ ከተመለሰች በኋላ ፓራዳይዝ ፋሽን የተሰኘ ድርጅት በመክፈት ባህላዊ አለባበስን በዘመናዊ መልክ ማቅረብ ከጀመረች 30 ዓመታትን አስቆጥራለች። ይህን የ30 ዓመት የዲዛይን ስራዋን የሚዘክር ትልቅ የፋሽን ትርኢትም በአዲስ አበባ ለማሳየት ዝግጅት ተጀምሯል።
ገነት ከበደ በፋሽን ዲዛይን ኢንዱስትሪ ያሳለፈቻቸው 30 አመታት ምን ይመስላሉ በሚል ስመኝሽ የቆየ አነጋግራታለች። ወደዚያው ንለፍ።
እንግዲህ በኢትዮጵያ ብቻ ሳይሆን በዓለም የፋሽን ኢንዱስትሪ አሻራሽን ማሳረፍ ከጀመርሽ 30 አመታትን አስቆጥረሻልና በመጀመሪያ እንኳን አደረሰሽ። ረጅም ጊዜ ነው ይሄ ፓራዳይዝ ፋሽን ከተወለደ ነው ወይስ ከዛ ይቀድማል የፋሽን ስራሽ?
አይዶም ከተጀመረ ከዛ በፊት መስጠት ነበርኩኝ። ስለዚህ ስራዬን ከጀመርኩ ግን አሁን እንግዲህ ኦክቶበር ሲመጣ 30 አመት ይሆነኛል። ያደረክ መስከረም
እንግዲህ ይሄ የ30 አመት ጉዞ መቼም ቀላል አይደለም። በብዙ ፈተናዎች፣ በውደቆች፣ መነሳቶች ይኖራሉ በዚህ በረጅም የሥራ አመታት ውስጥና አንቺ መለስ ብለሽ ስታዩ ጉዞ ምን ይመስል ነበር? ይሄ 30 አመት በፋሽን ኢንዱስትሪ ውስጥ ምን አስተማረሽ?
ለኔ እንግዲህ እግዚአብሔር ይመስገን 30 አመት መድረስ ቀላል ነገር አይደለም። በእውነት እኔ ትላንት ነው የሚመስለኝ። በጣም ስራዬን ስለምወድ አብሮኝ የሚሰሩት ሰዎችም ከጀርባዬ ያለው ሰው በጣም ደጋፊ ስለሆነ ከስተመሬንም ጨምሮ ያለው ሰው ስላለ ነው እዚህ የደረስኩትና በጣም ደስ የሚል ጊዜ ነበረኝ። ብዙ ጊዜ የአገሬን የባህል ጨርቆች በዚህ አይነት መልክ ሰርቼ ሲጀምሮ እስከዛሬ ድረስ እሱን አለቅም ብዬ በመስራቴ ትልቅ ኩራት ይሰማኛል። በተለይ አንዳንድ ጊዜ ኮምፒቲሽን መጣ ይሄ ሆነ ሲባል መቼን ፈርቼው አላቅም ነበረ እና ወደፊት ነበር ማየው እንጂ ወደኋላ ላይ እና እግዚአብሔር ይመስገን ጥሩ ነገር አሳልፌ ጥሩ ነገር ይዤ ነው የደረስኩት። ድርጅታችን ተዘግቶ አያውቅም። በዚህ 30 አመት ውስጥ ብዙ ችግሮችን ቢገጥሙን በኮቪድ ጊዜ እንኳን አልተጠጋንም እግዚአብሔር ይመስገን። ኮርስ ስራችን በጣም ተቀንሶ ነበር፣ ግን ሌላው ጊዜ በእውነት በጣም ደስ የሚል ሰው ከአንቺ ብዙ ነገር ጠብቆ ጥሩ ነገር ሰጥተሽ እንድታሳየው የተለየ ነገር ለማየት ሁሌ ጓጉቶ ስለሚጠብቀን እሱ እንደ ምርኩዝ ሆኖኝ ነው እኔ እዚህ የደረስኩት።
ወደኋላ ልመለስሽ ነው። የዲዛይኒንግ ትምህርት በጣሊያን እና በአርጀንቲና ተምረሽ ነው ወደ ኢትዮጵያ የመጣሽው እና በኢትዮጵያ መጥተሽ በተለይ ደግሞ ባህላዊ አለባበስን በዘመናዊ መልክ ማቅረብ ስትጀምሪ የነበረው አቀባበል ምን ይመስል ነበር? ምናልባት በወቅቱ የነበሩ ተቃውሞዎች እንድትደነግጪ ወይም ሙያውን እንድትፈሪ አላደረገሽም?
እንደውም ሞር ያበረታታኝ እሱ ነው ማለት እችላለሁ። ምክንያቱም አንዳንድ ጊዜ ጥሩም ቢሆን መጥፎም ቢሆን የሰው ኮመንት ወይም ደግሞ የሰው አስተያየት ሁል ጊዜ በጥሩ ካየሹ ጥሩ ድጋፍ ነው የሚሆነው። ለእኔ የሆነኝ ያ ነው። ምክንያቱም ስራዬን ሲጀምር ትልቅ አዲስ ነገር ነበር ይዤ የመጣሁት። በዛ ምክንያት ተቃውሞውም ነበረ፣ አዲስ ነገር የማየቱን ፍላጎት ነበረ። ትልቁ የነበረው ክሪቲሲዝም ምን ነበር በዛ ጊዜ? የባህላዊ ልብሳችንን ልታጠፊ ነው፣ ቆራረጠችው፣ እንዲያደረገችው እየተባለ ያው በግለሰብም ደረጃ በሚዲያ እንኳን ብዙ ድጋፍ እንጂ ተቃውሞ አልነበረኝም። ምክንያቱም ያው ጨርቆቹን ተጠቅሜ ነው እንጂ ባህላችንን እኔ ራሴ አዞርት ዴ የራሴን የባህል ልብስ ለብሳለሁ። ምክንያቱም የእኛ ባህል የኢትዮጵያ ባህል ወይም የእኛ ያለን ቅርስ እንዲህ በቀላል በእኔ አንድ ሲምፕል ዲዛይነር ሊጠፋ አይችልም። ስለዚህ ለማሳየት የፈለግኩት ዋናው ትልቁ ነገር የኢትዮጵያ ሚስ የሚመረቱ በሽመና የሚመረቱ ጨርቆችን ወደ ዘመናዊነት መለወጥ እንደሚቻል ነው ያሳየሁት እና ያ ደግሞ ሰውን በየአመቱ በየጊዜው አዳዲስ ነገር እየሰራ አቀርብ ስለነበረ እንዳልወድቅምም ሰውም ለካ ጥሩ ነገር ነው ብሎ ብዙ ሰውም የኔ ንግር ተከትሎ ዛሬ በጣም ብዙ ዲዛይነሮች አሉ። ይህ እግዚአብሔር ይመስገን አሉ። አገር ውስጥ በጣም ብዙ የፋሽን ዲዛይነሮች ስላሉ ክብር ነው የሚሰማኝ እና ለእኔ ምርኩዜ ነበረ እሱን ለአንደገና ማለት እችላለሁ።
ሀሳቡን ኬት አመጣሹ? የባህላዊውን የኢትዮጵያን አልባሳት በተለይ ደግሞ አሁን ለምሳሌ የሙሽራ ልብስን ባህላዊ እና ግን ደግሞ ዘመናዊ አድርጎ የማምጣትን ሀሳቦቹን እንዴት ነው መጀመሪያ ወደዛ የተሳብሹ?
የመጀመሪያ ትምህርቴን የጨረስኩት የዲዛይን ትምህርት ቤት አርጀንቲና ቦነስ አይረስ እያለሁ ነበር እና ግራጁዌት ሳደርግ ለግራጁዌሽን የሰራሁት ልብስ በኢትዮጵያ ጨርቅ ቤት ውስጥ ስለነበረ የነጠላ ምናምን በሱ ነበረ የሰራሁት እና ያ ለነበረው ኦዲየንስ በጣም ትልቅ አክብሮትና የተለየ ነገር ነበረ እና እዛው ሆኜ ነው እግዚአብሔር ብሎ ወደ ሀገሬ ብመለስ እኔ በቃ ዲዛይን ያበታን ጨርቅ ተጠቅሜ ነው ዲዛይን ስራ ነው የምሰራው ብዬ ነበር የመጣሁት። እግዚአብሔርን ብሎ በስድስተኛው ወር ተመልሰን ወደ ኢትዮጵያ መጣን። ከዛ ስራዬን ጀመርኩት። ያው የመጀመሪያ ኤግዚቢሽን ትልቅ ኤግዚቢሽን ነበረ። ዋን ኦፍ ዘ ፈርስት ከስዊድን የመጡ ኢትዮጵያኖች ያደረጉት ኢንተርናሽናል ትሬድ ሾ ላይ ፋሽን ሾዬን አሳየሁኝ። ወደኋላ አልተመለስኩም።
ከዛ የጀመረው ፍላጎትሽ እና ጥረትሽ እዚህ ደረጃ ደርሶ በ30 ዓመታት ውስጥ የሰራሻቸው ስራዎች በዓለም አቀፍ ደረጃ ተቀባይነት ያገኙ ናቸው። ብዙ እናዎችን ብዙ ሽልማቶችን ተቀብለሻልና በሙያው ተሳክቶልኛል ስነሳ ያሰብኩት ደረጃ ላይ ዛሬ ደርሻለሁ ትያለሽ።
አሁን እኔ ላለው እግዚአብሔር ይመስገን እኔ ለ30 ዓመት ስራዬን ሳላቋርጥ አይደክመኝ ብዙ ሰው ከኋላው ይዤ እዚህ መድረስ ያው እግዚአብሔር ይመስገን እኔ ደርሻለሁ ብዬ ላለው። ግን ለእኛ ሀገር ላለው አንዳንድ ችግሮች ብዙ አልሄድኩምም ማለት ስላለሁ።
ምንድናቸው ችግሮቹ የማያራምዱት ሙያውን?
የሀገሪቱ ውስጥ ያለው ችግር እንዳለ ሆኖ እሱን ወደ ጎን ትቼ በእኛ ሴክተር ላይ ያለው ችግር አንደኛ የሰለጠነ የእኛን ስራ ሊሰራ የሚችል ብዙ ሰው የለም። ኢቨን ዶ በጣም ብዙ ትምህርት ቤት እንዲከፈቱ ብዙ እንትን ቢል ጋፕ አለ፣ ትልቅ ጋፕ። በጣም የሰለጠነ ሀይ ሌቨል ኤዱኬሽን ያለው የፋሽን በስፌትም ቢሆን በኳሊቲ ኮንትሮል ቢሆን ፓተርን ሜኪንግ ቢሆን ጋፕ አለው። ሌላው ደግሞ የሮ ማቴሪያል ችግር አለ። በጣም ያን ለጨርቁን የሽመናውን ጨርቅ የተሻለ አርጎ ለመስራት ኢትዮጵያ ውስጥ ያለን ሪሶርስ ያው ጥጣችን ነው። እሱም የተለያዩ ካውንት ቢኖረንም እሱም በጣም ሊሚትድ ነው። እሱም አንድ ትልቅ አስተዋጽኦ አለው። በተለይ ሽመናን በኔክስት ሌቭል ገና አልሄደም። ስቲል ትራዲሽናል ዊቪንግ ነው የምንሰራው። ግን እንደሱም ሆኖ አልቆመም። እኛ በምንችለው አቅም እየቀያየን ትሬን የሚያደርግልን ሰው ከውጭም እያመጣን አንዳንድ አዳዲስ ነገሮችን ክሬት እያደረግን ቀጥለናል።
አሁን ግን እየተነጋገርን ያለ ነው ደግሞ አዳዲስ እንደ ፈረንጆቹ አቆጣጠር የ2023 የበጋ ልብስ ዲዛይኖችን ስብስብ በኒውዮርክ ልታቀርቢ እየተዘጋጀሽ ባለሽበት ወቅት ነው እና ለእነዚህ አዳዲስ ዲዛይኖች ንገሪኝ። በሽመና የተሰሩ ናቸው? የ30 ዓመት ጉዞሽን የሚያመላክቱ ናቸው?
አሁን እጃቸው የሚሄደው አልባሳቶች ያው ሞስትሊ ያው የስፕሪንግ ሳመር የ2023 ነው የሚመለከቱት። በተለይ በጣም ፓርቲኩላር የሚያደርገው ይሄንን ኮሌክሽን ዘ ግሎ ኦፍ ቶፓዝ ብለን ነው የሰየም ነው። ምክንያቱም ካምፓኒውን በስሜ ሪብራንድ አድርገ ነው። የካምፓኒ ስም ፓራዳይስ ፋሽን ቢሆንም የብራንዱ ስም ግን ወደ ገነት ተቀይሯል እና አዲስ ዌብሳይት ዴቨሎፕ አድርገን እንዲሁም በዚህ ሁለት ቀን ውስጥ ሎንች ይደረጋል። በአንድም እሱ ነበረ፣ ምክንያቱም ኦንላይንም እንጀምራለን። አሜሪካን ሀገር ፓርትነር አግኝተን ካሊፎርኒያ ላይ የእኛ ፓርትነር ይኖራል፣ የእኛን ስራዎች እዛው ኦንላይን ላይ የሚሸጥ ሰው እና ይዣቸው የሚሄዳቸው በሙሉ የተሰሩ በብዛት አይደለም፣ ጠቅላላ 100% የኢትዮጵያ ሽመና ጨርቆች ናቸው። ግን በጣም በሞደርን ዲዛይን ነው የተሰሩት። ትልቁ ግን በእጅ መሸመኑ በእጅ ተፈትሎ የተሰሩ ጥጦች ወይም ደግሞ በእጅ ደግሞ የተሰሩ ስራዎች ማለት ነው። ለምሳሌ እኔ አሁን በጣም ብዙ ፎከስ አድርጌ የምሰራበት የወፍ እግር የምንለው የእኛ ጋቢ፣ ድሮ አርቡ ትንሽ ስለሆነ ጋቢ በወፍ እግር በምትባለው አስፌት ነው የምትገጠመው። ያንን አፕላይ አድርጌ በጣም ብዙ ስራ ሰራለሁ። ላለፉት 10 ዓመታት የእጅ ስራ ላይ በጣም ብዙ ሃንድ ሜድ የሚባለው ነገር ላይ ሃንድ ውብሮ ብቻ ሳይሆን ሃንድ ሜድ የሚባለውንም ነገር በጣም አፕላይ አድርገን ሰጥተናል። በጣም ቆንጆ ቆንጆ ቀለሞች ናቸው። ከዚህ እኔ ብቻ አይደለሁም የሄደው፣ ሌላም ልጆች ያሉ ዲዛይነሮች አብረውኝ ያሉ። እንግዲህ እዛ ላይ ቀርበን ደግሞ ከእግዚአብሔር ጋር ሰክሰስ ይዘን መጣለን ብለን ነው የምናስበው።
ሌላ ከምትጠቀሱበት ነገር አንዱ ሴቶችን በተለይ ደግሞ በዚህ ስራ ውስጥ በማበረታታት ወጣቶችን አዳዲስ ዲዛይነሮች እድል እንዲያገኙ በማድረግ ነው እና ሴቶችን በብዛት አብረውሽ እንዲሰሩ የምታደርጊበት ምክንያት ምንድን ነው?
እንግዲህ የወንዶች እናትም ብሆን እንግዲህ የሁለት ወንዶች አንድ ሴት ልጅ እናት ነኝ። በጣም ነው የምወደው ልጆቼን ወንድ በመጥላት ሳይሆን ሳምሃው ሁሌ የማስበው ምንድን ነው እናትሽን ታያለች ስታድጊ እና እናት ብዙ ሳክሪፋይስ ታደርጋለች ቤቷን ለመምራት፣ ትዳሯን ለመምራት፣ ልጆች ለማሳደግ፣ የተማረ ጥሩ ዜጋ እንድንሆን እናት ብዙ ትጥራለች፣ ብዙ ትደክማለች። እና ሁሉ ጊዜ ስራዬን ሲጀምር ሴት ብቻ ነበረ በቃ ባይ ፕሪንስፕል ሴት ነው የምቀጥረው እንጂ ወንድ ቀጥሬ አላውቅም በስራዬ ዘመን። እና በ30 ዓመት ውስጥ ምናልባት በጥበቃ ላይ ያለ ሰው ብቻ ነው ወንድ ያለኝ ማለት እችላለሁ እንጂ እንትን ይሄ ከዩኒቨርሲቲ ጨርሰው እንደ ኢንተርንሺፕ ከሚመጡ ልጆች በስተቀረ በቋሚነት ከኔ ጋር የሰራ ሰው ሴት ነው በጠቃላይ። እና ትልቁ ዋና እንትኔ ይሄ ነው። ሌላው የምንሰራባቸው አሁን በተለይ ላለፉት 8 ዓመታት ከሴት ሸማኔዎች ጋር በጣም ብዙ እንሰራለን። እነሱ ደግሞ ያው ቤት ውስጥ ብዙ ጊዜ እንደ ታቡ ነው ያው ሴት ልጅ ወጣ ሽመና አትሰራም በተለይ በወደታች በባህላችን ሴት ልጅ ሽመና አትሰራም ትፈትላለች እንጂ ሽመና ቆጭ ብላ አትሰራም አሁን ነው አዲስ አበባ ግን ብዙ ይመጣሉ ብዙ ልጆች አሉ ትዳር አላቸው ብዙ አልተማሩም ወይ እንጨት መሰብሰብ ነው ነው የተለያዩ ስራ ነው የሚሰሩት እና እነሱን የኖርዌጂያን ፓርትነርሺፕ ፎር ቼንጅ የሚባል ኤንጂኦ ወስዶ እነሱን አቋቁሟቸው በክላስተር ደራጅተው ለስራ ሲፈለግ እኔ ወሰድኩኝ። አሁን በብዛት አሁንም እንደውም ብዙ ልጆች ለመጨመር ትሬኒንግም እየሰጠን ነው። ያ ነው ለእኔ ትልቁ አላማዬ። በቃ ሴትን ከደገፍን የተሻለ ነገር ላይ እንደርሳለን ነው። ምክንያቱም ጀርባዋ ላይ ብዙ ጫና አለ ለሴት ልጅ። ብትወልድም ባትወልድም ወንድምም እንኳን ቢኖራት ያን ወንድሟን ለማሳደግ የተሻለ ህይወቱን ቢያገኝ የራሷን ትታ እሱን ታስተምራለች ተብላ አሁን ቤታችን ውስጥ ተቀጥሮ አንዳንድ ልጆች ሲሰሩ እሷ ሳትማር ወንድሟ እንዲማር ትፈልጋለች እና እንዴ አንቺ ለምን አትማሪ ለምን ትምህርት ቤት አትሄጂም እና ያ በጣም ሁልጊዜ እንትን ላይ ነበረ። እግዚአብሔር ይመስገን በጣም ብዙ ልጆች ነው ያሉኝ። በተለይ በኢንተርንሺፕ መጥተው ብዙ ልጆች አብረው እንትን ጋር ቆይተው ይመለሳሉ እና ያ ነው ለእኔ ሴት ልጅን ከደገፍን ህብረተሰባችን ይለወጣል ብዬ በጣም የማምንበት መርሆ ነው።
እንግዲህ እንደ አንድ ኢትዮጵያዊት የፋሽን ዲዛይነር የዓለም የፋሽን ገበያን ሰብረሽ መግባት ትችላለሽ። በተለይ ደግሞ የባህላዊ አልባሳትን ይዘሽ ነው የዓለም ገበያ ውስጥ መግባትና ማቅረብ የቻልሽውና ምን ያክል አስቸጋሪ ነበር? ምን ረዳሽ በዚህ ውስጥ? ምናልባት ሌሎች ወጣት የሚመጡ ዲዛይነሮች ካንቺ የ30 አመት ጉዞ ምን መማር ይችላሉ?
የኛ መንገድ በተለይ የፋሽኑ በጣም ብዙ ሄዷል። ግን በእኛ ዩኒክ የሚያደርገን ወይም አውተንቲክ የሚባለው የተለየ የሚያደርገን የኛ ባህል ትራዲሽናል ይሄ የሽመናው በእጅ የሚሰሩት ነገሮች ትልቅ ቫልዩ አለው። በተለይ በአሁኑ ዘመን ባለፉት የተወሰኑ አመታት ይሄ ሰስተናቢሊቲ የሚባለው ነገር ትልቅ ኢምፓክት አለው። በተለይ ከሴት ጋር መስራት እኛ አሁን ታሪካችንን አናወራም። ስቶሪ ቴሊንግ ተብሎ ዛሬ ሁሉም የሰራውን የሚያሰራውን ማውሩፍ አንድ እርምጃ የሚሄደው እኛ ግን እናፍራለን። አስተዳደጋችንም ብዙ አታወሪ ምን ያህል ራሴ በስራዬ ይሄን አድርጌ አልልም። ግን ዛሬ ያን ማለቱ ነው ወደ ሌላ ደረጃ እንድትሄጂ የሚያደርግ። በተለይ የእውነት ያደረግሽው ነገር መቶ ማንም ቢያይ የማያፍርበት ምክንያቱም ሲይንግ ኢዝ ሊቪንግ ይላሉ እነሱ እና አንዳንድ ባያዎች አሁን ብድግ ብለው ይመጣሉ። ያ ያልሽውን ነገር ቬሪፋይ ያደርጋሉ። ስለዚህ ያ በእውነቱን ይዞ መሄድ የምትሰሪው ነገር ትክክል መሆኑን ማሳየት መቻል በራሱ ትልቅ መታመንን ያመጣል። ስለዚህ ለውጭው ዓለም ደግሞ ያ ትልቅ ክሬዲት አለው። ስለዚህ ለእኔ የረዳኝ አንድ እሱ ነው። አቅምን ማወቁ ደግሞ ነው። እነሱ መቶ ፒስ ቢፈልጉ አይ መቶ ፒስ ማምረት አልችልም ማምረት የምችለው ይሄን ነው ብለሽ በሱ ደረጃ አክሰፕታንስ ማግኘቶ ያችን ኤክስፖርት ማድረግ መቻሉ በራሱ ትልቅ አካሄድ ነው።
ዛሬ እየተነጋገርን ያለ ነው የ30 ዓመት የፋሽን ዲዛይኒንግ ሙያሽን ጉዞ አስመልክቶ ነው እና አሁን ደግሞ ይህንን ሙያ ጀመርሽበትን 30ኛ ዓመት በአዲስ አበባ ልታከብሪም እየተዘጋጀሽ ነው። ዳይሎት ሆነ የሙያ አጋርሽ ሊያ ከበደም ዝግጅቱን እንደምትመራው አይቻለሁ እና ስለ ዝግጅቱም ነገሪኝ። በእናንተ በፋሽን ሙያ ውስጥ በተለይ ትልቅ ቦታ መድረስ የቻላችሁ ሙያተኞች ውስጥ ምን ያክል ትገናኛላችሁ?
ገናኛለን የእውነት በተለይ ያንግ ልጆቹ በጣም ሪሊ ኦፕን ናቸው። አሁን ያንግ ዲዛይነሮች በጣም ብዙ ልጆች ነው ምልሽ ማቀው አብረን ራት እንወጣለን እንነጋገራለን። እንደውም አሶሲሽንም ነበረ ትንሽ የሆነ አንዳንድ ችግሮች ገጥሞት ነው እንጂ እንገናኛለን። ከልጆቹ ጋር ጥሩ ሪሌሽን አለን። ሌላው ይህን 30 ዓመት ለማክበር ስነሳ ከባድ ነበረ ሀሳቡንም ራሱን መወጠሩ። ግን የዛሬ አመት የሀብ ኦፍ አፍሪካ የሚባል ኢትዮጵያ ውስጥ የየአመቱ እንደዚህ ያንግ ዲዛይነሮችን እንደኛም ስታብሊሽ የሆኑትንም ዲዛይነሮች ሰፖርት አድርጋ የምትንቀሳቀስ በጣም ጎበዝ የሆነች ማህሌት የምትባል ልጅ አለች እና እሷ ገኒ 29 ዓመትም ቢሆን እኔ ዝግጅት ላይ ኦነር ማድረግ አለብኝ አንቺ እባክሽን ጨረሻ የመዝጊያውን ሾ ብታረጊ ብላ እሺ ያልኩኝና እሱን ሾ አደረግን ያለፉት ጃንዋሪ ላይ እና የነበረው ኦዲየንስ ኢምፓክት በእውነት እኔ በጣም ነበር ያስተነገጠኝ። ይህን ያህል ስራዬን ሰው ወዶ ነበር ማለት ነው፣ ይህን ያህል ጥሩ ነገር አድርጌ ነበር ማለት ነው ብዬ በጣም በጣም ኢሞሽናል ነበር ያለቀን እና ከዛ ካለፈ በኋላ ያንን ሁሉም በቃ 30 ዓመትሽ እንግዲህ ለትልቅ ነው አምናም ይሉኛል። እንግዲህ አንፋን የኤክቲቪቲ ፕሮዲሰሩ ጀመር ነው እንግዲህ ገና ያው የተዘጋጀን ያለ ነው ግን አሁን ለጊዜው በአዲስ በተከፈተው ፍሬንድሺፕ ፓርክ ውስጥ ነው ለማድረግ ያሰብነው በጣም የሚያምር ዳርደን አለን አዲስ አበባ መሀል ከተማ እንግዲህ እዛ ውስጥ ነው ያሰብነው ያው ሊያከበደም እንግዲህ በሞዴሊንጉም ከኔ ጋር አብራ ጀመረች ልጅ ናት እንደኔ እንደ ልጄም እንደ ፓርትነርም ነው የምቆጣት በጣም መወዳት ማከብራት ሰው ናት እሱ አገኛለሁም ስላለችኝ እሱም አለ እንግዲህ ከእግዚአብሔር ጋር ህዳር ላይ አስበናል።
እንግዲህ 30 ዓመት አሁንም እንዳልነው ረጅም ጊዜ ነው። በሙያ ውስጥ ብዙ ልምዶችን አካብተሻል። ብዙ እውቀቶች በውስጥሽ እንዳሉ አስባለሁ እና እንደ ወደፊትስ የምታስቢያቸው ስራዎች ምንድን ናቸው?
ትምህርት ቤት በጣም ሁሉ ጊዜ አስበው ነበረ። ግን ሁሉ ጊዜ የምመኘው ምናልባት የውጭ አፊሊየትድ ሆኖ ከኛ ጋር አብሮ ሊሰራ የሚፈልግ የውጭ ዩኒቨርሲቲ ባገኝ አንድ አላማ ነበረኝ። እንግዲህ ስም እግዚአብሔር ያውቃል። ሌላው ትልቁ ነገር ለመስራት የምፈልገው የሽመና ጨርቆችን ትንሽ ዘመናዊ ሆኖ የተለዩ ዲዛይኖች አሉ። ምክንያቱም የኛ ጥበብ ተሰፎ አያልቅም። ግን ሽመናው ትንሽ መቀየር አለበት፣ ትንሽ ሞደርን መሆን አለበት እና የተለያዩ ጨርቆች መስራት ማምረትም በሜትር እንደ ማንኛውም ሀገር በሜትር ተመርቶ ማንም መጥቶ ገዝቶ የፈለገውን ማሰፋት የሚችልበት ደረጃ እንዲደርስ ብሰራ በጣም ልቁ ህልሜ ስ ነው በአሁኑ ሰዓት። ምክንያቱም ብዙ ልጆች እየመጡ ነው፣ ብዙ ዲዛይነሮች እየመጡ ነው እና ያንን ማስተካከልና ያለውን ትንሽ ጋፕ መሙላት የምንችል ይመስለኛል። ትልቁ ህልሜ ስ ነው እንግዲህ።
እኛም እንዲሳካልሽ ህልምሽ እንመኛለን። ለዛሬ አብረሽን ስላሳለፍሽ እናመሰግናለን በጣም።
እኔም በጣም የማመሰግነው ስለሰጠሽኝ።
ገነት ከበደ ከኛ ጋር ለነበራት ቆይታ እናመሰግናለን።
ዝግጅታችን ከአሜሪካ ድምጽ ራዲዮ እንደቀጠለ ነው። ቀደም ሲል የፋሽን ዲዛይነር ገነት ከበደን የ30 ዓመት የሙያ ጉዞ አስመልክቶ ከሷ ጋር ያደረግነውን ቆይታ ተከታትላችኋል።
አሁን ደግሞ ይህን 30ኛ ዓመት በህዳር ወር ለምዘከር እየተዘጋጀ የሚገኘውንና ሌላኛዋ ታዋቂ ዓለም አቀፍ ዲዛይነር ሊያ ከበደ እንደምትመራው የሚጠበቀውን ታላቅ የፋሽን ትርኢት ኤክስኪዩቲቭ ፕሮዲውሰር አንቷን ሊንድሌ ጋር ወዳደረግነው አጠር ያለ ቆይታ ነው የምናልፈው።
አንቷን በኢትዮጵያ ላይ ብቻ ከ24 በላይ ዶክመንተሪ ፊልሞችን የሰራ ዓለም አቀፍ የፊልም ባለሙያ ነው። ከስምኝሽ የቆየ ጋር ነበረ ቆይታ ያደረጉት።
What does this event going to look like?
በመጪው ዓመት ህዳር ወር ላይ የዲዛይነር ገነት ከበደን ስራዎች የሚዘክር ትልቅ የፋሽን ትርኢት እያዘጋጃችሁ ነው። ምን አይነት ዝግጅት ነው የሚሆነው?
So the event will be something magnificent, something that will be most remembered.
ዝግጅቱ በጣም ድንቅ የሆነና ሁልጊዜ የሚታወስ ነው የሚሆነው። ኪነጥበብን ባህልን እና ፋሽንን አንድ ላይ ያጣመረና ዘመን የማይሽረው እንዲሆን ነው መንሰራው። ለዛም የኦርኬስትራ ባንድና የአፕራ ዘፋኞች ይኖራሉ። እናም ጎልቶ የሚታይ ልዩ ስራ ይሆናል።
እንግዲህ 30 ዓመት በፋሽን ሙያ ውስጥ በጣም ረጅም ጊዜ ነውና የፋሽን ትርኢቱ በ30 ዓመታት የሰራቻቸውን የቆዩ ስራዎችና አዳዲሶቹን አጣምሮ ይዛል።
Yes, and so the actual fashion show
We will be introducing her new collection.
ሊያ ከበደ is another very famous Ethiopian designer.
በዚህ የፋሽን ትርኢት ላይ ሌላኛዋ ታዋቂ ዓለም አቀፍ ሞዴል ሊያ ከበደም ትኖራለች። ዝግጅቱንም የምትመራው እሷ ናት።
The background of Lia Kabada with Pinat Kabada, they have a friendship, and also Lia.
አዎ እንግዲህ ሊያ ከበደ እና ገነት ከበደ ረጅም ጊዜ የቆዩ ጓደኞች ናቸው። ሊያ ከበደም ዓለም አቀፍ እውቅና ያገኙት ታዋቂ ኢትዮጵያውያን ሞዴሎች አንዷ ነች። ነገር ግን ከአመታት በፊት ሊያ ስራ ስትጀምር እንደሆነ በአለም ደረጃ ከመታወቋ በፊት ለገነት ሞዴል ሆና አሰርታለች። ከዛን ጊዜ ጀምሮ ነው ጓደኝነታቸው የተመሰረተው። እስካሁንም ይገናኛሉ፣ አብረው ይሰራሉ። ስለዚህ በዝግጅቱ ላይ ተገኝታ ስለገነት፣ ስለስራዎቿና ረጅም አመታት ስላስቆጠረው ጓደኝነታቸው ትነግረናለች።
And also there is a group of musicians who will perform on the event and they are from Italy.
ሌላው በዝግጅቱ ላይ ከጣሊያን የሚመጡ ሙዚቀኞች ዝግጅታቸውን ያቀርባሉ። ለምን እነሱ ተመረጡ? ምናልባት ገነት ትምርቷን በጣሊያን ከመማሯ ጋር ግንኙነት ይኖረው ይሆን?
Yes, that's correct. In that they study in Italy. So a lot of her beginning was
በትክክል የገነት የፋሽን ዲዛይን ስራው አይመጀምረው ስለ ፋሽን ያወቀችው በጣሊያን ነው። ስለዚህ የመጣችበትን መንገድ የሚገልጽ አንድ ነገር እንዲኖር ፈለግን። ለዛ ነው ይሄን የኦፕራ የሙዚቃ ቡድን ከጣሊያን የምናስመጣው። በክላሲካል ሙዚቃ በጣም የታወቁ ሲሆን ልክ እንደገነት ታሪካዊ ወይም ባህላዊና ዘመናዊ ስራዎችን እያደባለቁ የሚሰሩ ናቸው።
You know Gannett for a long time, so maybe tell us about her work.
እንግዲህ ገነትን ለረጅም ጊዜ ታውቃታለህና እስኪ ስለሷ ስለሙያዋ በተለይ ደግሞ ባህላዊ ሽመናን ወደ ዓለም ገበያ ለማውጣት ስላላት ትጋት ንገረን።
For me, our relationship is more than just a work relationship.
የኔና የገነት ግንኙነት ከስራም ያለፈ ነው። ለረጅም ጊዜ አውቃታለሁ። ለአንድ ዶክመንተሪ ስራ ቃለ መጠይቅ አድርጌላት ከተዋወቅን በኋላ ጓደኛ ሆነን። እጅግ በጣም ለስራው የተሰጠች ታታሪ ሰው ናት። የኢትዮጵያን ባህላዊ አልባሳት በጣም ትወዳለች። እናም ያንን በዘመናዊ መንገድ ሰርታ ኢትዮጵያ እንድትጠራበት ማድረግ ያስደስታል። ለስራው ልዩ ፍቅር አላት። ግን ደግሞ ከዛ በላይ ሴቶችን ማብቃት ልዩ ስሜት የሚሰጣት ነው። ሴቶች የራሳቸውን ንግድ እንዲጀምሩ በጣም ታበረታታለች። ስለዚህ ገነት በአጠቃላይ ግሩምና እጅግ የምትደነቅ ሰው በመሆኗ ክብርና አውቅና ይገባታል። እኔ ደግሞ የዚህ ዝግጅት ፕሮዲውሰር በመሆኔ በጣም ደስተኛ ነኝ።
ሰዎች ዝግጅቱ ላይ እንዴት ነው የሚታደሙት?
So if you have DSTV
ዝግጅቱ በDSTV ላይ በመላው አፍሪካ በቀጥታ ይተላለፋል። ስለዚህ DSTV ያላችሁ ሰዎች በዛ መከታተል ይችላሉ። ሌሎች የሚዲያ ተቋማትም በተለያየ ዲጂታል ሚዲያ ስለሚያሰራጩት በዛ መከታተል ይችላሉ።
አንቷን በጣም ነው እናመሰግነው።
Thank you for having me.
እኔም ስለጋብዛችሁኝ አመሰግናለሁ።
የአሜሪካ ድምጽ ራዲዮ ያማርኛው ክፍል የሁድ መሰናዷችን ከዋሽንግተን ዲሲ መተላለፉን ይቀጥላል።
ታሊባን አፍጋኒስታንን ከተቆጣጠረ ነገሰኞ ነሐሴ 9 አንደኛ አመቱን ይዛል። ቀጣዩ መሰናዷችንም ይህን አስመልክቶ አፍጋኒስታን በታሊባን እጅ ወደቀችበትን ዕለት የሚያስታውስ ዝግጅት ነው። ወደዛ ከመላፋችን በፊት ግን በተከታዩ ሙዚቃ ቆይታ እናድርግ።
You need to be like this, Mr. Mandela.
ዩናይትድ ስቴትስ ከአፍጋኒስታን ኃይሎቿን በተተራማመሰ መንገድ ያስወጣችበት እንቅስቃሴ አንደኛ ዓመት መታሰቢያ እየተቃረበ ባለበት ባሁን ወቅት ያስተዳደሩ ባለስልጣናት ጦርነቱ በማክተሙ ዩናይትድ ስቴትስ ይበልጡን ጠንካራ ስትራቴጂካዊ ቁመና ላይ ትገኛለች ይላሉ። በቅርቡ የአልቃይዳው መሪ አይመን አልዛዋሂሪ መገደሉ ዩናይትድ ስቴትስ ላላጸረ ሽብርተኛ ብቃት ማስረጃ መሆኑንም ይገልጻሉ። በሌላ በኩል አስተዳደሩ ለ20 ዓመታት ከዘለቀው ጦርነትና ከአወጣጣችን ትምህርት ለመቅሰም በቂ ጥረት አላደረገም ብለው የሚከፉም ብዙዎች ናቸው። የአሜሪካ ድምጽ የዋይት ሃውስ ዋና ዘጋቢ ፓትሲ ዊዳኩስዋራ ያጠናቀረችውን ዘገባ ቆንጅታዬ ታቀርባለች።
ሀገር ጥለው ለመውጣት የተጣደፉ አፍጋኖች ግር ብለው ወደ ካቡል አውሮፕላን ጣቢያ ከጎረፉና አንዳንዶቹም በየአውሮፕላኑ ላይ ሲንጠላጠሉ እየወደቁ ህይወታቸውን ካጡ በአጥፍቶ ጠፊ ጥቃት 13 አሜሪካውያን ወታደሮችን ጨምሮ 180 ሰዎች ከተገደሉና ታሊባን የዩናይትድ ስቴትስ ወታደራዊ መሳሪያዎችን በምርኮ እጁ ካደረገ እንዲሁም የመጨረሻው የዩናይትድ ስቴትስ ወታደር ከዚያች ሀገር ከወጣ ድፍን ዓመት ሊሆን ነው። ነገር ግን የዛ ወቅት ምስሎች ዛሬም ድረስ ይፈጠጣሉ። የዋይት ሃውስ ቃል አቀባይ ካሪን ጆን ፒየር መለስ ብሎ የመገምገሙ ስራ ተጀምሯል ብለዋል።
Departments and agencies have begun their independent
የዩናይትድ ስቴትስ የአፍጋኒስታን ወታደራዊ ተልእኮ የተጠናቀቀበት እንቅስቃሴ እንዴት እንደተከናወነ የሚኒስትር መስሪያ ቤቶችና ሌሎችም ተቋማት ወደ ኋላ መለስ ብለው መገምገም ጀምረዋል።
የውጭ ጉዳይና የመከላከያ ሚኒስቴሮችን ጨምሮ የዩናይትድ ስቴትስ መስሪያ ቤቶች አሜሪካውያኑ ወታደሮች አፍጋኒስታንን የለቀቁበትን የተተረማመሰና ደም የተፋሰሰበት አኳኋን በመገምገም ላይ ናቸው። ይሁንና በጉዳዩ ላይ ይፋ ሪፖርት ይወጣም እንደሆን ወይም ደግሞ በሚስጥር የሚያዙ ክፍሎች ይኖሩት እንደሆነ ለጊዜው የሚታወቅ ነገር የለም። ያስተዳደሩ ባለስልጣናት አንደኛ ዓመት መታሰቢያውን የሞቱብንን ስለበረከቱት አገልግሎትና ስለከፈሉት መስዋዕትነት በማክበር ከሞት ለታደግነው የሰው ህይወት እውቅና በመስጠት እንዲሁም ዩናይትድ ስቴትስ አሁን ይበልጡን ጠንካራ ቁመና ላይ መሆኗ ላይ በማትኮር እናከብራለን ብለዋል። በቅርቡ የአልቃይዳ መሪ አይመን አዘዋሂሪ በፕሬዝዳንት ጆ ባይደን ትእዛዝ በድሮን ጥቃት መገደሉን በተመለከተ ፕሬዝዳንቱ ሲናገሩ እንዲህ ነበር ያሉት።
Justice has been delivered and this terrorist leader is no more.
ተገቢው ቅጣት ተሰጥቷል። ይሄ የሽብርተኞች መሪ ተወግዷል።
የአልዛዋሂሪ መገደል ዩናይትድ ስቴትስ ያላትን ጸረ ሽብርተኛ ብቃት ያሳያል። ማይክል ኩገልማን በዊልሰን ተቋም የደቡብ እስያ ፕሮግራም ምክትል ዲሬክተር ናቸው እንዲህ ሲሉ ተናግረዋል።
Strikes Zawahiri will enable the administration to mark the 1-year anniversary by
በአልዛዋሂሪ ላይ የተወሰደው እርምጃ ለአስተዳደሩ በአንደኛ ዓመት መታሰቢያው አንድ ነጥብ ለማስረገጥ ይጠቅመዋል። ለቀን ወጣናል፣ ወታደሮቻችንን ለጉዳት ከሚጋለጡበት ሁኔታ አውጥተን አመጣተናል። ያንን አድርገንም በአለም ዙሪያ አሜሪካውያንን ከሽብርተኛ ጥቃት አደጋ ለመጠበቅ የተቻለልን ሁሉ ማድረጋችንን ቀጥለናል ሊል ይችላል።
ይሁን እንጂ ከ2400 በላይ አሜሪካውያን ወታደሮች ስለተገደሉበት ለ20 አመታት በሪፐብሊካኖችም በዲሞክራቶችም አስተዳደር ዘመኖች በየቀኑ ከግብር ከፋይ አሜሪካውያን የሚሰበሰብ 300 ሚሊዮን ዶላር ወጪ ይደረግበት ከነበረው ጦርነት ትምህርት ለመቅሰም በቂ ጥረት እየተደረገ አይደለም የሚሉ ታዛቢዎችም አሉ። በባህር ኃይል ጉዳዮች ጥናቶች ማዕከል የአደጋዎችና የተግዳሮቶች መከላከል ክፍል ዳይሬክተር የሆኑት ጆናታን ሽሮደን እንዲህ ይላሉ።
So there's a bipartisan failure here. Which means there's not a huge incentive for one side.
እዚህ ጋር የሚታየው የሁለቱም ፓርቲዎች የጋራ ድክመት ነው። ምክንያቱም ምን ትምህርት ቀሰምን የሚለውን ለመገምገም በየትኛውም ወገን የጎላ ጥረት የተደረገ አይደለም። በዚህ ጦርነት ተሸንፈናል። ይሄ ደግሞ የሚቆጠቁት ነገር ነው። ሁለቱንም የፖለቲካ ፓርቲዎች በጣም ይቆጠቁጣቸዋል። ስለሆነም በጦርነቱ በቀጥታ ተሳታፊ የሆኑ ሰዎች ካላቸው የስልጣን ቦታ ለቀው ሲወጡ ለተወሰነ ጊዜ መጠበቅ ሳያስፈልግ አይቀርም። እንደዚያ ሲሆን ምንድነው የሆነው የሚለውን ሰከን ብሎ ለመመርመር ይቻላል።
የሰብአዊ ረድኤት ተቋማት በበኩላቸው የአፍጋኒስታን ህዝብ ያለበት ድህነትና ስቃይ ትኩረት እንዲያገኝ ጥረታቸውን ቀጥለዋል። ለስደተኞች የሚሟገቱ ቡድኖችም የዩናይትድ ስቴትስ መንግስት አሁንም ከአፍጋኒስታን ያልወጡትን በብዙ 10 ሺዎች የተቆጠሩትን አጋሮቹን የመውሰዱን እንቅስቃሴ እንዲያፋጥን በመወትወት ላይ ናቸው።
አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የእሁድ ምሽት ዝግጅታችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
ሰመኝሽ የቆየ ነበር። ደህና ደሩ።